Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 3 2013 ዓመተ ምህረት ምሽት የጋቢና ቪኦኤ ፕሮግራማችን ጀመረ። በዛሬ ምሽት ካዝነላችሁ ፕሮግራሞች መሃል
አንድ ሶስት አምቡላንሶቻችን እንደዚሁ በጥይት ተመተውብናል። እኔ እንግዲህ ወደ ሁመራና በዚህ በዳንሻ አካባቢ ነው።
የኢትዮጵያ ቀይ መስቀል ማህበር ቃል አቀባይ ዶክተር ሰለሞን አሊኔ ሰማችሁት። ማህበሩ በመከላከያ ሰራዊትና ትግራይ ክልል ኃይሎች መካከል ጦርነት በሚደረግባቸው ቦታዎች እየሰጠ ስላለው ሰብአዊ ድጋፎች አነጋግረናቸዋል።
ዛሬ እንግዲህ አመጣኛው ህዋት የተመራው ኃይል በመከላከያ ሰራዊታችን ላይ የከፈተውን እና ያጠቃውን ጥቃት በማውገዝ ነው የወጣው።
በሐዋሳ ከተማ የተካሄደውንና ህወሓት በሰሜን እዝ ላይ የፈጸመውን ጥቃት የሚያወግዝ ሰልፍ የሚቀኝ ዘገባም ይኖረናል። እንደምን አምሽታችኋል የተከበራችሁ አድማጮች። ምሽቱን ከኛ ጋር ተቆያችሁ። ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። በድጋሚ እንደምን አምሽታችኋል። የኢትዮጵያ የህዝብ ተወካዮች ምክር ቤት በዛሬው ዕለት የ6ኛ አመት በስራ ዘመን ባካሄደው 4ኛ መደበኛ ስብሰባው ላይ ከፌደራል ጠቅላይ አቃቤ ህግ ያለመከሰስ መብትን ለማንሳት በቀረበው የውሳኔ ሐሳብ ላይ ተወያይቶ የ39 ሰዎችን ያለመከሰስ መብትን በመክሰስ በሐሳብ ቁጥር 4 2013 ማጽደቁን ይፋ አድርጓል። ከፌድሪ ጠቅላይ አቃቤ ህግ ያለመከሰስ መብትን ለማንሳት የተላከውን የውሳኔ ሐሳብ ለምክር ቤቱ ያቀረቡት የመንግስት ረዳት ተጠሪ ሚኒስቴር ዴኤታ አቶ ጫላለም ሲሆኑ ጥያቄ የቀረበባቸው ግለሰቦችም በሀገር ክህደት፣ በህገ መንግስቱና በህገ መንግስታዊ ስርዓት ላይ በተደረገ ወንጀል፣ የጦር መሳሪያ ይዞ በማመጽ የሀገሪቱን የፖለቲካና የግዛት አንድነት በመንካት በሚፈጸም ወንጀል፣ የሀገር መከላከያ ኃይልን በመጉዳትና በሽብር ወንጀል ላይ በመሳተፍ እንዲሁም በዋና ሽብር አቅራቢነት መጠርጠራቸውን አቶ ለሚ ለምክር ቤቱ አብራርተዋል። ያለመከሰስ መብታቸው ከተነሱ አባላት መካከልም የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አስመላሽ ወልደስላሴ፣ አቶ አባይ ጸሐዬ፣ አምባሳደር ዶክተር አዲስ አለም ባሌማ፣ አቶ ጌታቸው ረዳ እንዳሉበትም ታውቋል። በተያያዘ ዜና በሶማሌ ክልል 11 ዞኖችና 6ቱ የከተማ አስተዳደሮች ህወሓት በሰሜን እዝ ላይ የፈጸመውን ጥቃት የሚያወግዝ ሰልፍ ተካሂዷል። የክልሉ አመራሮች ህወሓት ከሁሉም ብሔር ብሔረሰቦች በተለየ በሶማሌ ላይ የከፋ ግፍ ፈጽሟል ያሉ ሲሆን አሁንም የህወሓት አመራሮችን ለህግ ለማቅረብ የተጀመረውን ዘመቻ እንደግፋለን ብለዋል። በምስራቅ ሐረርጌ 3 ወረዳዎች ተመሳሳይ ሰልፍ የተካሄደ ሲሆን ከ150 በላይ ሰንጋዎች ለመከላከያ ሰራዊቱ መበርከቱም ተሰምቷል። በተመሳሳይ በምስራቅ ሐረርጌ ዞን በጎሮጎቱ፣ ሜታና ጉርሱም ወረዳዎች የህወሓት ቡድንን የሚያወግዝ ሰልፍ የተካሄደ ሲሆን ከ150 በላይ ሰንጋዎችንም ለመከላከያ ስጦታ መቅረባቸውን የዞኑ የኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኑሬ መሐመድ ለአሜሪካ ድምጽ አስታውቋል። የደም ልገሳም እየተደረገ መሆኑን አቶ ኑሬ አክለው ገልጸዋል። ተመሳሳይ ሰልፎችም በሐዋሳ፣ ጅማ፣ አጋሮ፣ ሲዳማና በአፋር ሰመራ ተካሂደዋል። ዘገባውን አደረሰን አዲስ ቸኮል ነው። የሊቢያ ተደራዳሪዎች በሀገሪቱ ለ10 አመታት የዘለቀውን ብጥብጥ ለማስቆም በተያዘው ንግግር በአንድ አመት ከመንፈቅ ጊዜ ውስጥ ምክር ቤታዊና ፕሬዝዳንታዊ ምርጫ ለማካሄድ በወጣው እቅድ ላይ ተስማሙ። የተባበሩት መንግስታት ድርጅት የሊቢያ ተጠባባቂ ልዩ ተወካይ ስቴፋኒ ዊሊያምስ ስምምነቱን ትልቅ ስኬት ብለውታል። በዚህ ሳምንት ቱኒዚያ ውስጥ በተካሄደው ንግግር የተባበሩት መንግስታት ድርጅት 75 የሊቢያ ተወካዮችን አሰባስቧል። የዩቲዩብ ተሳታፊዎች ምርጫዎችን የሚያደራጅ ጊዜያዊ መንግስት የሚመሰርት እቅድ ለማዘጋጀትም እየተሰናዱ መሆናቸው ተገልጿል። የዩናይትድ ስቴትስ ተመራጩ ፕሬዝዳንት ጆ ባይደን ለብዙ አመታት አማካሪያቸው የነበሩትን ሮን ክሌንን የዋይት ሃውስ ጽህፈት ቤት ሹማቸው እንዲሆኑ መርጠዋል። ሮን ክሌን ጆ ባይደን በፕሬዝዳንት ባራክ ኦባማ አስተዳደር ዘመን ምክትል ፕሬዝዳንት ሳሉ የጽህፈት ቤት ኃላፊያቸው ነበሩ። እንደ አውሮፓውያን አቆጣጠር በ2014 የኢቦላ ወረርሽኝ ጊዜ ፕሬዝዳንት ባራክ ኦባማ የዩናይትድ ስቴትስ የወረርሽኝ ምላሽ ኃላፊ ባለስልጣን አድርጓቸው ነበር። ዩናይትድ ስቴትስ አሁንም ከፍተኛ ቁጥር ያለውን የኮሮና ቫይረስ ተጠቂዎች መመዝገቧን ቀጥላለች። ትላንት በአሃገሪቱ ዙሪያ ከ144,000 በላይ የቫይረሱ አዲስ ተጋላጮች ተገኝተዋል። በህዝብ ብዛት ትልቋ የሆነችው ካሊፎርኒያ ውስጥ የቫይረሱ ተያዞች ብዛት ወደ 1 ሚሊዮን እየተጠጋ ነው። በቴክሳስም ከትላንት በስቲያ ይሄ ቁጥር ከሚሊዮን ማለፉ ተሰምቷል። በተያያዘ ብራዚል ውስጥ በቻይና ሲኖቫክ ኩባንያ የተሰራው የኮቪድ-19 ክትባት ተቋርጦ የነበረው የሰው ላይ ሙከራ መቀጠሉም ተሰምቷል። አድማጮች ለሰዓቱ ያዝመላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁ ትቆዩ ዘንድ ጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱ ቀዳሚ ዘገባ አርገን ወዳሰናዳ ነው ዝግጅት እንለፍ። የኢትዮጵያ ቀይ መስቀል ማህበር በመከላከያ ሰራዊትና ትግራይ ክልል ኃይሎች መካከል ጦርነት በሚደረግባቸው ቦታዎች በመገኘት ሰብአዊ ድጋፎችን እየሰጠ መሆኑን አስታወቀ። ድጋፉን ይሰጥባቸው ከነበሩት ስፍራዎችና አንዳንዶቹ ይጠቀሙባቸው የነበሩ መኪናዎች በጥይት መደብደባቸው የተናገሩት የማህበሩ ቃል አቀባይ ዶክተር ሰለሞን አሊ ዓለም አቀፍ አሰራሮች በሚፈቅዱት መሰረት ተግባራቱን መቀጠሉን ተናግረዋል። የማህበሩን ስራዎች የሚደግፉ አስተዋጽኦች ይደረጉ ዘንድም ጥሪ አቀርበዋል። ዶክተር ሰለሞን አሊ ቆይታቸውን ያደረጉት ከሀፍታሙ ስዩም ጋር ነው። በቅድሚያ የኢትዮጵያ ቀይ መስቀል ማህበር በአሁኑ ሰዓት እያደረገ ያለውን ሰብአዊ ድጋፍ እንደሚከተል ያስረዳሉ።
ግጭቱ ባለበት አካባቢ በተለይም በሰሜን ጎንደር በኩል ወደ 10 አምቡላንሶችን በማሰማራት ወደ 20 የሚሆኑ በጎ ፈቃደኞቻችንን በማሰማራት ወደዚህ ወደ መተማ እና ዳንሻ አካባቢ ቅርቅር እነዚህ ቦታዎች ላይ በዚህ በግጭቱ ምክንያት የተጎዱ ወገኖች በሙሉ የመጀመሪያ ሕክምና እርዳታና የአምቡላንስ አገልግሎት እንሰጣለን። እዚህ አካባቢ ያሉ 1-4 ፕራይመሪ ሆስፒታሎች አሉ፣ ወደዛ እናደርሳለን ማለት ነው። አሁንም ምናልባት ለተጎዱ ወገኖቻችን ሆስፒታል ላሉ ለዚህ አደጋ ለተጎዱ ልዩ ልዩ እርዳታዎችን ከዚህ ከአዲስ አበባ በማሰባሰብ ወደዛ ለመላክ በዝግጅት ላይ ነን። አንደኛው ይሄ ነው። እንደዚሁ በዛ አካባቢ እንግዲህ በትግራይ አዋሳኝ በኩል በሰሜን ወሎ በኩልም እንደዚሁ ወደ 5 የሚሆኑ አምቡላንስና የማህበሩን ሰርቪስ እንትኖች እና በጎ ፈቃደኞችን በማሰማራት ያው እዛ እንኳን ምንም ችግር የለም በአሁኑ ጊዜ ቅድመ ዝግጅት እያደረግን ነው። እንግዲህ ከአጋር ድርጅቶቻችን ጋር ከዓለም አቀፍ ቀይ መስቀል ኮሚቴ ጋርም በመሆን ምናልባት ወደፊትም የሚያስፈልጉ እንደ መድኃኒት እና ምግብ ነክ ያልሆኑ ነገሮችን ያው እንግዲህ እኛ ካለን የ8-10 ዓመታት ልምድ አስፈላጊ ቅድመ ዝግጅቶችን እናደርጋለን። እነዚህም ህብረተሰቡ እንዲያግዘን ሀብት እንዲሰጠንም ጥሪ በማድረግ ላይ
ዶክተር ሰለሞን እንግዲህ በማህበራዊ መገናኛ ገጾች ላይ የተጻፈው ወይም የተቀመጠ አንድ መረጃ ነበረ። ይሄንን የሰብአዊ አገልግሎት ለመስጠት በመታደርጉት ጥረት ውስጥ አንዳንድ ጊዜ መኪናዎቻችሁና ሰራተኞቻችሁ ኢላማ የሆኑ እንደሆነ የሚናገር ነገር አለ።
እንግዲህ እንደምታውቀው አልፎ አልፎ እንደነዚህ አይነት ግጭቶች ሲኖሩ ግጭቶችን ብቻ ሳይሆን ተፈጥሮ ችግሮችም ጎርፍም ሰዓትም ሌሎች ነገሮች ሲኖሩ አንዳንድ ጊዜ ያው እንግዲህ የተጎዱ ወገኖችን ብቻ ሳይሆን እኛም በጎ ፈቃደኞች ሰራተኞቻችን አንዳንድ ክሎች አልፎ አልፎ ያጋጥማሉ። እንግዲህ አለፉት አመታት። ስለዚህ አሁንም አንድ ሶስት አምቡላንሶቻችን እንደዚሁ በጥይት ተመተውብናል። እንግዲህ ወደ ሁመራና በዚህ በዳንሻ አካባቢ ነው። በዛ አካባቢ አገልግሎት እየሰጠን ነው። እንግዲህ ቅድም እንደነገርኩ በጎ ፈቃደኞቻችን 24 ሰዓት በሙሉ የቆሰሉ ቢሆኑ የተጎዱ ወገኖችን እንዳልኩ ወደነዚህ ቦታዎች ህክምና እያደረጉም የመጀመሪያ ህክምና ያደርጋሉ። በዚህ አጋጣሚ እንግዲህ ያው የግጭት ሁኔታ ውስጥ ስላለው አልፎ እንደዚህ አይነት ነገሮች ያጋጥማሉ። ብዙም ጊዜ ባይሆን ከዚህ በፊት አንድ ሁለት ዓመት በፊትም እንደዚህ አጋጥሞናል በሌላ አካባቢ ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሲኖሩ እንግዲህ ምንድን ነው የምናደርገው? በዘልማድ ግጭቶቹም ከመኖራቸው በፊት የኢትዮጵያ ቀይ መስቀል ማህበር ወይ ደግሞ የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ንቅናቄ አምቡላንሶች በጀኔቫ ኮንቬንሽን አርማዎቻቸው ከለላ ይደረግላቸዋል። በጎ ፈቃደኞቻቸው አስፈላጊ የሆኑ ስራዎችን እንዲሰሩ በነፃነት እንዲሰሩ መንገዶች ሁሉ እንዲወጡ ላከበርላቸው እናደርጋለን። እንደዚህ አይነት እንግዲህ እናወጣለን። ችግርም ሲፈጠር እንደዚህ አይነት ነገር ለሚመለከታቸው ወገኖች በሙሉ መልዕክት እናስተላልፋለን። ምክንያቱም ሰብአዊ እንቅስቃሴውን የተጎዱ ወገኖችን ህይወት የመታደግ ዋና ስራችን ስለሆነ ሁሉም ወገኖች ያንን አውቀው ለበጎ ፈቃደኞቻችን ለአርማዎቻችን ከለላና መንገድ እንዲሰጡ እና ከአንዳንድ ጥቃቶችን እንዲታደጉ እናደርጋለን ማለት ነው።
ዶክተር ሰለሞን እንግዲህ ቀደም ብለው በአማራ ክልል በኩል በተለይ በጎንደርና በወሎ በኩል ሰብአዊ ድጋፍ የሚሰጡ የእናንተ ማህበር አባላትና መኪኖች እንደተሰማሩ ነግረውኛል። በትግራይ ክልል በኩልስ ምን አይነት ድጋፎችን ለማድረግ ታቅዷል? የትግራይ ክልልን ድንበር አልፋችሁ ወይም በትግራይ ክልል በኩልም ተሻግራችሁ ድጋፍ የምትሰጡበትን ፈቃድ አግኝታችኋል ወይ? ትግራይ ክልል ውስጥ የሚንቀሳቀሰው ቅርንጫፋችሁስ መሰል ድጋፎችን ለመስጠት ምን ያክል ዝግጁ ነው? ምን ያክልስ የሚያሰራው አይነት ሁኔታ ተፈጥሮለታል?
እንግዲህ ያው እንደምታውቀው ከትግራይ ክልል ቅርንጫፍ አለ። እዛ አምቡላንስና የበጎ ፈቃደኞችም አሉን። እንዳም በዚህ አጋጣሚ እንግዲህ በኢትዮጵያ ቀይ መስቀል ማህበር በሁሉም ሀገሪቱ ክፍሎች ከ500 በላይ ወደ 550 የሚሆኑ አምቡላንሶች አሉን። ወደ 200,000 የሚሆኑ በጎ ፈቃደኞች አሉ። ከዚህ ውስጥ 47,000 ወደ 50,000 የሚሆኑ በጎ ፈቃደኞች የመጀመሪያ ሕክምና እርዳታ እና ስልጠና ተሰጥቷቸው ይንቀሳቀሱ ናቸው እና ትግራይ ውስጥም እንደዚሁ አሉ። ወደ 100 የሚሆኑ አምቡላንሶች አሉ፣ በጎ ፈቃደኞችም አሉ፣ ቅርንጫፍ ጽሕፈት ቤትም አለ። ግን አሁን ግንኙነት የለንም፣ ግንኙነት ተቋርጧል። ነገር ግን ያው እንደ አሰራር፣ እንደ ዝግጅት፣ እንደ ቅድመ ዝግጅት፣ እንደ መርሆች እዛ ያለው ቅርንጫፋችን እነዚህን አሁን የምንሰራቸውን አይነት በሰሜን ጎንደርም በወሎ በሌሎች አካባቢ በነገራችን ላይ ጋ ጉሊሶ ላይም ያው ከፓርትነሮች ጋር መገኛቸው ወደ 200 የሚሆኑ ሰዎች የሚያገለግል ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶች ልከናል። ጉሊሶ ማለት ነው። እንደነዚህ አይነት ስራዎች የሚታወቁ ስራዎቻችን ናቸው። ግንኙነትም ባይኖረን በእንደዚህ አይነት ስራ ላይ ይሰማራል የሚል እምነት አለን። ዋና ገለልተኛ ስራዎችንም እንዲሰሩ እንግዲህ ያ መግለጫ እንግዲህ ሁሌ ለዛም ያገለግላል ማለት ነው፣ ተደራሽ ከሆነ እዛ ድረስ።
ዶክተር ሰለሞን የመጨረሻው ጥያቄ የእናንተን መሰል ተቋማት ተፈላጊውን ሰብአዊ ድጋፍ ለመስጠት አሁን እንግዲህ የጦርነት ጊዜ እንደመሆኑ መጠን በሁለቱም ወገኖች መካከል የተለያየ ሰብአዊ ጥፋት ሊደርስ ይችላል። በዚህ መካከል አልፋችሁ አስፈላጊውን ድጋፍና እርዳታ ለመስጠት ያመቻችሁ ዘንድ በተፋላሚዎቹ ወገንም ሊሆን ይችላል፣ በአጠቃላይ በዙሪያው ባለው ማህበረሰብ እንዲሁም ደግሞ በአጠቃላይ በኢትዮጵያን ዘንድ ሊኖር የሚገባው መንፈስ ምንድነው? ልታገኙት የሚገባው ድጋፍስ ምንድነው ብላችሁ ታስባላችሁ?
እንግዲህ ጥሩ ጥያቄ ነው። እንደምታውቀው ባለፉት 85 ዓመታት በነገራችን ላይ ኢትዮጵያ ቀይ መስቀል ማህበር ከ6.5 ሚሊዮን በላይ አባላት አሉት። 200,000 በጎ ፈቃደኞችም አሉት ብያለሁ። እነዚህ በሙሉ ሌሎች በጎ አድራጊ ድርጅቶችን፣ ግለሰቦችን በሚሰጡን ቁሳዊም የገንዘብም የሞራልም ድጋፍ ነው በየአመቱ ከ2-3 ሚሊዮን ሰዎች ጋር የምንደርሰው እና በየአመቱም ወደ 600-700 ሚሊዮን ብር በማሰባሰብ መጠነ ሰፊ ስራዎችን ነው የምንሰራው እና ለዚህም የህብረተሰቡ ሁልጊዜ ቀይ መስቀልን እያገዘ አሁንም በኮቪድ ላይም ከፍተኛ እገዛ እያደረገ አንበጣም በመከላከል ላይም አሁንም ግጭቶች ባሉበት ሁኔታ እየሰራን ነው ያለ ነው። ይሄ ስራችንን እንትን ብለን ቀጥለን እንሰራለን እና ይሄ ይታወቃል በህብረተሰቡ ዘንድ ኢትዮጵያ ቀይ መስቀል ማህበር ስራ እንቅስቃሴ ይታወቃልና ህብረተሰቡ ባሁንም እንደነዚህ አይነት ችግሮች ሲኖሩ ኢትዮጵያ ህዝብ በባህሉም ታቃለ በታሪኩም እንደነዚህ አይነት ችግሮች ዛሬም እንደምታዩ ደም በመለገስ የሚንዛዚያ ቢሮአችን እዚህ ስታዲየም አካባቢ ለተሰባ ስታዲየም አካባቢ ህብረተሰቡ ደም በመለገስ እንደዚህ አይነት ችግሮችን ፈጥኖ ለመድረስ ያልተቆጠበ ድጋፍ ነው የሚያደርገው። ለቀይ መስቀልም በሌሎችም የሰብአዊ ድርጅቶች አሰራር ማለት ነውና መንፈሱ በጣም ጥሩ ነው። እኛም እንግዲህ ለጦሩም ለፖሊስ ሰራዊቱም ቀደም ብለን እንግዲህ ስለ ጄኔቫ ኮንቬንሽን ስለ መርሆቻችን ስለ በጎ ፈቃደኞቻችን ነፃና ማን ነው ደህንነታቸው ተጠብቆ ስራ እንዲሰሩ ለማድረግ ልዩ ልዩ ዝግጅቶችን ቅድመ ዝግጅቶችን ስንሰራ ነው የምናውቀው እና አሁንም ቢሆን በሰሜን ጎንደር ላይ የተመቱ መኪኖቻችንን ሰሜን ጎንደር ጋር ራሱ ቅርንጫፍ ጽሕፈት ቤቱ አንደኛ ወደኋላ ቀርቶ ስለነበረ ተጠላታ ሰራዊታችን ያንን አስከብሮ ሰጥቷል ማለት ነው። እና ይሄ እንደዚህ አይነት ይታወቃል ቀይ መስቀል ሰብአዊ ድርጅት መሆኑ ስለሚታወቅ በዚህ አጋጣሚ አሁንም ይሄ ቀጥሎ ይሄዳል። እንደምታውቀው አንበጣ አለ፣ ኮቪድ አለ፣ ይሄ ግጭት አለ፣ ሌሎችም የተፈጠሩና ሰው ሰራሽ ችግሮች ከሰታሉ እና እርዳታ እና እገዛ በየቅርንጫፎቻችን እንዲያደርግ በዚህ አጋጣሚ እንግዲህ እቺን መልእክት እንድታስተላልፉልን ነው።
ዶክተር ሰለሞን አሊ የኢትዮጵያ ቀይ መስቀል ማህበር የህዝብ ግንኙነት ኃላፊ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
ሁላችንም
ሀብታሙን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን @voa አማሃሪክ ላይ ብትልኩልን ይደርሰናል። ወደ ቀጣዩ ዝግጅታችን እንለፍ። ህወሓት በሰሜን እዝ ላይ የፈጸመውን ጥቃት የሚያወግዝ ሰልፍ ዛሬ በሐዋሳ ከተማ ተካሂዷል። ጥቃቱን ከማውገዝ በተጨማሪም ለመከላከያ ሰራዊት ድጋፍ እንደሚያደርጉ ሰልፉ ላይ የተገኙ ተሳታፊዎች ገልጸዋል። በሰልፉ ላይ የተገኘው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ልኮልናል። ቀጥሎ ይቀርባል።
ዛሬ በሐዋሳ ከተማ ተካሂዶና ቁጥራቸው የበዙ ሰልፈኞች በአደባባይ የተገኙበት ሰልፍ ሁለት አላማ ያለው ሲሆን በኢትዮጵያ መከላከያ ሰራዊት ላይ በህወሓት የተፈጸመውን ጥቃት ማውገዝና ጥቃቱን ተከትሎ መንግስት እየወሰደ ያለውን ህግ የማስከበር እርምጃ መደገፍ መሆኑ ተገልጧል። በሰልፉ የሐዋሳ ከተማ ነዋሪዎችና ከሲዳማ ክልል ወረዳዎች የመጡ ሰዎች ተገኙ ሲሆን ሲዳማዎች የወደዱትን እንደሚያወድሱበትና የጥሉትን በሚነቅፉበት በሲዳማ ሀገር ሽማግሌዎች በሚከወን ቀይጣላ በተሰኘ ባህላዊ ስርዓት ታጀበ ነበር። የሐዋሳ ከተማ ነዋሪ ወይዘሮ ዘውዲቱ ቦጋሌ ለድጋፍና ለተቃውሞ በአደባባይ ከወጡ ሰልፈኞች ውስጥ አንዱ ሲሆኑ የተሰማቸውና ቢደረግ ብሎ የሚያስቡትን ለቪኦኤ ተናግሯል።
ዛሬ እንግዲህ አመጣኛው ቡድን ህወሓት የተመራው ኃይል በመከላከያ ሰራዊታችን ላይ የከፈተውን እና ያጠቃው ጥቃት በማውገዝ ነው የወጣሁት። አላስፈላጊ የሆነ ነገር በመከላከያ ሰራዊታችን ላይ ስለሆነ እኔም ደግሞ በመንግስት ጎን በመቆም መደረግ ያለበትን በሙሉ ለማድረግ ድጋፍ ለመስጠት ቦታ የተገኘ
በኢትዮጵያ ህልውና ላይ ተደራደሩ የሚሉ አካላትን ሀሳብ አልቀበልም። ነገር ግን ወንጀለኞችን ለመያዝ በሚደረገው ሂደት ውስጥ ንጹሃን ሰለባ መሆን የለባቸውም ብዬ አምናለሁኝ ብለዋል።
የተወጋችው ኢትዮጵያ ነች። ጉዳት የደረሰባት ሰባት ኢትዮጵያ ነች። መከላከያ ሰራዊት ማለት የኢትዮጵያ ህልውና ነው የተነካው እና መደራደሩ ጥሩ ሆኖ ሳለ፣ ነገር ግን አሁንም ቢሆን ወደ መደራደር ተመለስን ማለት እነዚህ ሰዎች አሁንም መሽገው ባሉበት ህዝባችንን ሊያጠቁ ስለሚችሉ አሁንም ማድረግ ያለበት መንግስት ለይቶ መውጣት እስከ መጨረሻው የህወሓትን የመጨረሻውን ደረጃ ወይንም አላስፈላጊ የሆኑ ነገሮችን
መጣል እስኪችሉ መርዙ እስኪወጣ መስራት አለበት።
ከሰልፈኞቹ መካከል አቶ ሽታይኪያም አገር በሁለት መንግስት አይመረም ሲሉ ተናግረዋል።
የኢትዮጵያ መንግስት እየወሰደ ያለው እርምጃ አግባብና ተገቢ ነው እላለሁ። በአሁኑ ጊዜ በውይይት መፈታት ሲገባ ወደ ጦርነት የገባው የህወሓት ቡድን ትክክል አይደለም። ኢትዮጵያ መንግስት እየወሰደ ያለው ትክክለኛ አቋም ነው የሚለው መንግስት እየተናልኩት አሁን መንግስት ዲሞክራሲ አለ በአገራችን። ለተዋይተን መፍታት ሲገባን ወደ ጦርነት መግባት የለባችሁ መወያየት አለባችሁ። በየጠረጴዛ ዙሪያ ተዋይተን መፍታት ሲገባችሁ ወደ ጦርነት መግባት እንዳለ ህግ አልገዛ ማለት ነው አግባብ አይደለም የሚለው ነው አቋም ያለኝ።
አገር በሚጠብቅ የአገር መከላከያ ሰራዊት ላይ የተፈጸመው ጥቃት በፍጹም ተቀባይነት የሌለውና ህዝቡን ያሳዘነ ድርጊት መሆኑን የተናገረው ደግሞ አቶ አዳነሽ እናፊ ናቸው። ከራስዎ ግን እንደዚህ አይነት የጥቃት ዜና መስማት ያማል ነው ያሉት።
ሀገራችን እየተበከ ረጃው መታከለ የቆየ ስራል ላይ የተደረገው ህገወጥ ድርጊት እና ጭፍጨፋ ትክክል እንዳልሆነ ያው ስዳማ ብሔራዊ ክልላዊ መንግስት ህዝብ እንደ ህዝብ ዛሬ በነቅስ ወጥቶ ይህንን ተግባር ያወገዘ ያለበት አግባብ ነው ያለው። ስለዚህ ድርጊቱ ተገቢ አይደለም።
ህወሓት በመከላከያ ሰራዊት ላይ የፈጸመውን ጥቃት እናወግዛለን፣ መንግስት በቡድኑ ላይ ህግ ለማስከበር እየወሰደ ያለውን እርምጃም እንደግፋለን፣ መስዋዕትነታችሁ ለሀገር ክብርና ለአንድነታችን በመሆኑ መቼም አንዘነጋችሁም፣ ሀገራችን ኢትዮጵያ በእናጡት ነካሾች አትፈርስም የሚሉና ሌሎችም ቁጥራቸው እጅግ የበዙ መፈክሮች የታዩ ሲሆን አብዛኛዎቹ ለመንግስት ያላቸውን ድጋፍ የሚገልጡና በመከላከያ ሰራዊት ላይ የተፈጸመውን ጥቃት የሚያወግዙ ነበር። በሰልፉ ላይ የተገኙት የሲዳማ ክልል ፕሬዝዳንት አቶ ደሳሌ ዳሞም ኢትዮጵያ በብዙ ፈተናዎች ውስጥ ያለፈች፣ ዛሬ ላይ የደረሰች የማትፈርስ ጠንካራ ሉዓላዊት ሀገር ነች ብሏል። ይሁን እንጂ ከማህፀኗ የወጡ ልጆች ነገር ግን በእኩይ ተግባር ያደጉ ጉዳት አድርሶባታል ብሏል። አቶ ደስታ ጽንፈኛ ባሉት የህወሓት ቡድን ተገደን የገባንበት ህግን የማስከበር እርምጃ አገርና ህዝብን የማዳን ተግባር በመሆኑ ተጠናክሮ መቀጠል አለበት ነው ያሉት።
ከጠላት ጋር ተባብረው እንደሚሰሩ በገለጹት መሰረት የብሔር ብሔረሰቦች ተምሳሌት የሆነውን የመከላከያ ሰራዊታችንን በምሽት በማጥቃት የመደምሰስ ሙከራ አድርገዋል። የጀግናው ሰራዊታችን ጠንካራ መከላከል ያደረገ ቢሆንም ይቅር የማይባልላቸው አሳፋሪ ተግባር ፈጽመዋል። መንግስት እስካሁን ችግሩን በሰላማዊ መንገድ በውይይትና በድርድር ለመፍታት ያደረጋቸው ጥረቶች የሚደነቁ ቢሆኑም በጽንፈኛ ቡድን ተቀባይነት አጥተው በመክሸፋቸው ይልቁን እኩይ ተግባራቸውን ተጠናክረው የብዙ ሰው ህይወት እንዲጠፋ በር የከፈቱ በመሆናቸው በማደናገሪያ እንዲደራደር ጥሪ የተጀመረው ህግ የማስከበር ሀገር የማዳን ዘመቻ ላፍታም እንዳይቆም እንጠይቃለን።
የአፍሪካ ኩራት በሆነው የሀገር መከላከያ ሰራዊት ላይ የሰብአዊ ድርጊት ተፈጸመው አሁንም ከሃዲና ጽንፈኛ ያሉት የህወሓት ቡድን ዳግም የዜጎችን ህይወት እንዳይቀጥፍና የህግ በላይነት ተረጋግጦ ሰላም እንዲሰፍን ከመንግስት ጎን በመቆም መከላከያ ሰራዊትን በሚያስፈልገው ሁሉ ለመደገፍና ለማጠናከር የሲዳማ ብሔራዊ ክልላዊ መንግስትና ህዝቡ ዝግጁ መሆኑን አስታውቀዋል።
የዜጎች ህይወትም እንዳይቀጠፍ መንግስት ህግ የማስከበር ሰላማችንን ለማረጋገጥ የሚያደርገውን ዘመቻ የምንደግፍ ከመንግስታችን ጎን ቆመን ሰራዊታችን በሚያስፈልገው ሁሉ ለማጠናከር ዝግጁ መሆናችንን እገልጻለሁ።
በአዋሳ ከተማ ተካሄደው ሰልፍ ከተለያዩ አቅጣጫዎች ወደ መስቀል አደባባይ በማቅናት ተደረገ ሲሆን ያሊንከን ተፈጽሟል። በተመሳሳይ ሰላማዊ ሰልፎቹ በኦሮሚያ ክልል በጅማ፣ በአጋሮ፣ በበደሌ፣ በምስራቅ ሐረርጌ፣ በአርሲ ዞኖችና በአፋር ብሔራዊ ክልላዊ መንግስት ሰመራ ከተማ እንዲሁም በሌሎችም አካባቢዎች የተካሄደ ሲሆን በሰላም ተጠናቋል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ከ180 በላይ የሚሆኑ ሰዎች ህይወት ካለፈበትና በሺዎች የሚቆጠሩ ሰዎች ላይ አካላዊና ስነ ልቦናዊ ጉዳት ካደረሰው የቤሩት ፍንዳታ በኋላ ሰዎች ህይወትን እንዳዲስ ለመጀመር እየታገሉ ነው። ብዙዎችም በየሙያቸው የቤሩት ፍንዳታ ተጠቂዎችን ለማገዝ እየተንቀሳቀሱ ነው። በፍንዳታው የተነሳ ብዙዎች ህይወታቸውን፣ አካላቸውንና ንብረታቸውን አጥተዋል። የብዙዎች መልክና ቁመናም ተቀይሯል። ከወደ ቤሩት ታዲያ የፕላስቲክ ቀዶ ጥገና በጎ ፈቃደኛ ሐኪሞች ችሎታቸውን በመጠቀም የተጎጆችን ገጽታ ለመመለስ የበጎ ፈቃድ ህክምና አገልግሎት መጀመራቸው ተሰምቷል። ሀብታሙ ስዩም የኤኤፍፒን ዘገባ ያቀርብልናል።
ወራት በፊት በቤሩት በተፈጠረው አስቃቂ ፍንዳታ ሳቢያ ከ180 ሰዎች በላይ ሲሞቱ በሺዎች የሚቆጠሩ ሰዎች ለአካላዊና ስነ ልቦናዊ ቀውስ ተጋልጠዋል። ይሁንና የተረፉት ሰዎች ህይወትን ለመቀጠል አካላዊና ስነ ልቦናዊ ጠባሳቸውን ለማደስ መንገድ ጀምረዋል። የ58 ዓመቷ ጆማናም በፍንዳታው ወቅት በተወረወሩ ጠርሙሶች ሰውነቷ ብዙ ቦታ ተቆራርጧል።
እዚህ ጋር ተቀጥቅጫለሁ። ቁስሌ ደግሞ በጣም ትልቅ ነበር። ሐኪሙ ምስጋና ይግባውና ቁስሉ በ10 ቀን ውስጥ ድርቅ አለልኝ። ጆሬ ካንገቴ ጀምሮ ክፍት ነበር። እጄ፣ እግሬ፣ መላ ሰውነቴ፣ ዳሌ ሁሉ ቦታ ተሰፍቶ ነው። ኩላሊቴ ደም ቋጥሮ ነበር። አሁንም ድረስ መላ ሰውነቴ እንደተቀጠቀጠ አይነት ስሜት ነው የሚሰማኝ።
ጆማና ፍንዳታው ሲከሰት በአሽራፍ አካባቢ በሚገኘው መኖሪያ ቤቷ ውስጥ ነበረች። ጭንቅላቷ ላይ በደረሰባት አደጋ ምክንያት ሙሉ ለሙሉ በደም ተጠምቃ እንደነበረም ታስታውሳለች። ከአደጋው በኋላም 70 ቦታ ተሰፍታለች።
ልጄ ነች ሆስፒታል የወሰደችኝ። ሆስፒታል ውስጥ በሺዎች የሚቆጠሩ ሰዎች በየቦታው ወዳድቀው ነበር። እነሱን ሳይ እኔ የደረሰብኝ መቆራረጥ ስለነበረ እኔ እኮ በጣም እድለኛ ነኝ አልኩ። ምክንያቱም በአደጋው አይናቸውን ያጡ ነበሩ። ልጄ እጄን ይዛ ነርሷ እንድትሰፋኝና ደሙ መፍሰሱን እንዲያቆም ስትጨቃጨቅ ነበር።
በወቅቱ ከአደጋው ግዝፈት የተነሳ ሆስፒታሎች እጅግ ተጨናንቀው ነበረ። አደጋውን ተከትሎም በሊባኖስ የአደጋውን ሰለባዎች ለማገዝ ብዙዎች ተንቀሳቅሰዋል። ይሄ ደግሞ የፕላስቲክ ቀዶ ጥገና አድራጊ ሐኪሞችን ይጨምራል። ጆማናም ከነዚህ በጎ ፈቃደኛ ሐኪሞች ጋር በመገናኘቷ በሰውነቷ ላይ ያሉት ጠባሳዎች እየተነሱላት ነው።
ሆስፒታል ውስጥ ለ3 ቀን አደርኩ። ሁኔታው ሁሉ እጅግ ከባድ ነበር። ሰውነቴ እጅግ ተቀጥቅጦ ስለነበረ ነፍሴ የምትወጣ መስሎኝ ነበር። ቢሆንም ግን እኔ ከሌሎቹ አንጻር ሳስበው በጣም ደህና ነኝ፣ እግዚአብሔር ይመስገን።
ጆማና በደረሰባት ጉዳት ምክንያት በተለያዩ የሰውነት ክፍሎቿ ላይ በተደረገላት ቀዶ ሕክምና ብዙ ቦታ ጠባሳ አላት። እንዳስፈላጊነቱም በፕላስቲክ ቀዶ ጥገና ለመሸፈን ተስፋ አድርጋለች።
እነዚህ ጠባሳዎች ቢጠፉልኝ ደስ ይለኛል። ባይጠፉም ግን ብዙም አልጨነቅም። ከኔ በላይ ትልልቅ ጠባሳ የደረሰባቸው ሕፃናት ልጆችን አይቻለሁ። እነዚህ ሕፃናት እጅግ አስከፊ የሆነ ጠባሳ ነው የደረሰባቸው። ገና ታዳጊዎች ናቸው እነሱ። ይሄ አሰቃቂ ትውስታ በአካላቸውም በአእምሯቸውም ተቀርጾ መቀመጡ ነው። እንግዲህ
ጆማና እድለኛ ናት። ፍንዳታው ከ6000 በሚልቁ ሰዎች ላይ አደጋ ደርሷል። ከነዚህ ውስጥም ጥቂት የማይባሉት የአካል ጉዳት አጋጥሟቸዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስምንሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።
Broken. There ain't no I. the father of creation. Yeah, yeah.